የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሁላችንም ተራራን ለኔ ወጣል ወደ ታች ወርደናል በህይወት ዘመናችን ተራራውን ትንትካ በፍቅር ማየት በፍቅር መሳም ሳለፍኩት ህይወት አለ እዚህ ነው የህይወት ክፍሌን ሳይሆን ልጅነቴ ጀምሮ የተመረጡ ራሴን ሳስታውሰው ወደኋላ ትዝ የሚሉኝን በጣም በፍጣን እያተራረቅ ስልት እያቀረብኩት ስራ ነው።
በጣም ብዙ ነገር አለበት እዚህ መጽሐፍ። ጸሐፊው አሁን ያለበትን ደረጃ አትዩ ከነበረበት ተነስ እንደገና ደግሞ ከተነሳበት ወድቆ ከሆምለስ ከመሆን ድረስ የሄደበት ሁኔታ ነው እናንከረው እያለቀስኩ ነው ያነበብኩ። በተለየኛን ህብረተሰብ ቁልጭ አድርጎ የሚያሳይ መስታወት ነው ይሄው።
እውቁ ደራሲ ፍከ ማርቆስ ደስታና
በሚኒያፖሊስ ከተማ ከተመሰረተው የፍኖተ ጥበብ የስነ ጥበብ ማዕከል መስራቾች አንዷ ወይዘሮ ሰላማዊት ኤርሳ አደዳ ናቸው። አብረውን ያመሻሉ።
ይህነት የሰብአዊ መብቶች ጥበቃና የሴቶች ጣ
በዓለም ዙሪያ በተለይ የሴቶችን አቅም የማጎልበት ፊልም ሌላው የምሽቱ ቅንብራችን ትኩረት ነው።
ንጉስ ያክሊሉ የአዲስ አበባ መስኮቱ ሲከፈት ስለ ትልቁ ወንዝ ስለ አባይ የተባሉትንና ሌሎችም ወጎች ይዞ ብቅ ይላል።
ዘመን የጠገበውን እሳቤ በለወጠው አዲስ የሳይንስ መረጃ መሰረት የአንጎል ኃይል በኋለኛው እድሜ ጭምር ዳግም መበልጸግና መታደስ የመቻል ምስጢር የሚመለከተው
አታችን ከፈቀደ ዳስስ የምናደርገው ሌላው ቅንብራችን ነው።
እሁድ መጋቢት 22 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አብራችሁን አምሹ።
የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤናስልኝ እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። የሶማሊያ ፓርላማ አንድ ሰው አንድ ድምጽ የሚለውን ዓለም አቀፍ የምርጫ መርህ እንደሚከተል ማስተዋቁን ተከትሎ ራስ ገዟ ፑንትላንድ ለፌደራል ተቋማት እውቅና እንደማትሰጥ አስታውቃለች። ሞቃዲሾ ከሚገኘው ማዕከላዊ መንግስት ጋር ያላትን ተቃውሞዎች በተደጋጋሚ በመግለጫ ስታስተዋውቅ የከረመችው ፑንትላንድ ዛሬ እሁድ ባወጣችው መግለጫ በትናንትናው ዕለት በርካታ ህገ መንግስታዊ ማሻሻያዎችን ያደረገው የሶማሊያ ፓርላማ ያሳለፈውን ውሳኔዎችም ውድቅ አድርጋለች። በጋራ መግባባት ላይ የሚደረስበት ህገ መንግስታዊ ሂደት እስከሚፈጠር ድረስ የፑንትላንድ አስተዳደር ለፌደራል ተቋማት እውቅና አይሰጥም፣ ተቋማቱ ላይም እምነት የለውም ብሏል መግለጫው። ህዝበ ውሳኔ የሚደረግበት ህገ መንግስት እስከሚወጣ ድረስ ፑንትላንድ የራሷ መንግስታዊ ስልጣን እንደሚኖራትም አስታውቃለች። ውስብስብ የሆነውንና በጎሳ መሰረት የሚደረገውን ምርጫ ሶማሊያ ከ50 ዓመታት በላይ ስትጠቀምበት ቆይታለች። ትናንት የተሰበሰበው የሶማሊያ ፓርላማ አንድ ሰው አንድ ድምጽ የሚለውን ዓለም አቀፍ የምርጫ መርህ ተግባራዊ እንደሚያደርግ ማስታወቁን ተከትሎ በፑንትላንድ የሚገኙ ባለስልጣናት ቁጣቸውን ገልጸዋል። በተፈጥሮ ሀብቶችና በቦሳሶ ወደቧ በመተማመን ፑንትላንድ በእንዳራፓን አቆጣጠር 1998 ራስ ገዝ መሆኗን አውጃለች። ኬንያ ባለፈው የፈረንጆች ዓመት 2023 ከቱሪዝም ያገኘችው ገቢ ከኮቪድ-19 ወረርሽኝ በፊት ከነበረውም የተሻለ እንደሆነ የአገሪቱ የቱሪዝም ሚኒስቴር አስታውቋል። ገቢው በሶስት እጥፍ በሚባል መጠን ማደጉም ተነግሯል። ኬንያ በምስራቅ አፍሪካ ከፍተኛውን ዓለም አቀፍ ጎብኚዎች የምትስብ አገር ነች። የዱር አራዊቶቿና በህንድ ውቅያኖስ የሚገኙት የባህር ዳርቻ መዝናኛዎች ዋናው የዓለም አቀፍ ጎብኚዎች ትኩረት ናቸው። የኤኤፍፒ ዜና ወኪል ተመልክቻለሁ ያለውን የሚኒስቴሩን ሪፖርት ጠቅሶ እንደዘገበው ከቱሪዝም የተገኘው ገቢ በ31.5% በማደግ 2.7 ቢሊዮን ዶላር አስመዝግቧል። ከኮቪድ-19 ወረርሽኝ በፊት የነበረው የቱሪዝም ገቢ 2.24 ቢሊዮን ዶላር ነበር። ነገር ግን እያንዳንዱ ቱሪስት በጉብኝት ወቅት የሚያጠፋው የገንዘብ መጠን ከ2022 አንጻር ቀንሷል ተብሏል። ይህም በከፊል ምክንያቱ የኬንያ ሺሊንግ ከዋና መገበያያ ገንዘቦች አንጻር አቅሙ እየተዳከመ በመምጣቱ ነው ተብሏል። በ2023 ኬንያ 1.95 ሚሊዮን ቱሪስቶችን እንዳስተናገደችም ታውቋል። ሀገሪቱን ከሚጎበኙ የውጭ ዜጎች ውስጥ አሜሪካውያን ቀዳሚውን ስፍራ ይዛሉ። ባለፈው የፍረንጆች ዓመት 265,310 አሜሪካውያን ኬንያን ጎብኝተዋል። ቀጣዩን ቁጥር ያዙት ከጎረቤት ዩጋንዳ የሚመጡ ቱሪስቶች ሲሆኑ ባለፈው ዓመት 201,623 ዩጋንዳውያን ጎረቤት ኬንያን ጎብኝተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በእስራኤልና በሐማስ መካከል የተኩስ አቁም ለማምጣት ካይሮ ላይ ጥረት በቀጠለበት በዚህ ወቅት እስራኤል በማዕከላዊ ጋዛ በአላስካ ሆስፒታል ውስጥ የነበሩ በርካታ መጠለያዎችን ደብድባለች። በጥቃቱ 2 ሰዎች እንደሞቱ ታውቋል። በሁለቱ ወገኖች መካከል ጦርነት መፈንዳቱን ተከትሎ በአካባቢው በሺ የሚቆጠሩ ሰዎች ቤታቸውን ጥለው ተጠልለው ይገኛሉ። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ለገጠማቸው የአንጀት መውረድ የቀዶ ጥገና ተደርጎላቸዋል። ጠቅላይ ሚኒስትሩ ከማደንዘዣ እስከሚወጡም የፍትህ ሚኒስቴር የሆኑትና የምክትል ጠቅላይ ሚኒስትርነቱንም ስልጣን የያዙት የኔታንያሁ የቅርብ ሰው ያሪቭ ለቪን የጠቅላይ ሚኒስትር ስልጣኑን ለጊዜው ይዘዋል። ሐማስ ያገታቸውን ሰዎች ለመልቀቅ የተኩስ አቁም እንዲደረግና እስራኤል ከጋዛ እንድትወጣ እንዲሁም ፍልስጤማውያን እስረኞች እንዲለቀቁ ቢጠይቅም ቤንጃሚን ነታንያሁ አይቀበሉም። ሐማስ ሙሉ ለሙሉ እስከሚጠፋ ድረስ ውጊያውን እንደሚቀጥሉ ኔታንያሁ በተደጋጋሚ አስታውቀዋል። ጋዛ በአብዛኛው የወደመች ሲሆን አብዛኛው ነዋሪም በደቡባዊ የሰርጡ ክፍል ተጠልሎ ይገኛል። በእስራኤል ጥቃት እስካሁን ከ32 ሺህ በላይ ፍልስጤማውያን እንደተገደሉ የራስ ገዙ የጤና ሚኒስቴር ያስታውቃል። በመጨረሻም የሮማው ካቶሊክ ሊቀ ጳጳስ ፍራንሲስ ዛሬ የተከበረውን የፈረንጆች ፋሲካ ሃይማኖታዊ ስነ ስርዓት ለመምራት በቫቲካን ከተማ በሚገኘው የቅዱስ ጴጥሮስ አደባባይ ተገኝተው ቡራኬ ሰጥተዋል። አቡኑ 87 ዓመታቸው ሲሆን የጤና ሁኔታቸው አሳሳቢ ሆኖ ከርሟል። የዛሬውን ቡራኬ የሰጡትም በተንቀሳቃሽ ወንበር ላይ በመሆን ነው። አርብ በስቅለት ላይ በነበረ ስርዓት እንደማይገኙ በመጨረሻው ሰዓት ላይ በመታወቁ የአቡኑ የጤና ሁኔታ አሳሳቢ ሆኖ ነበር። ለእሁዱ ስነ ስርዓት ረፍት እንዲያገኙና ለጥንቃቄ ሲባል እንዳልተገኙ ቫቲካን በመግለጫ አስታውቆ ነበር። አቡኑ ለከተማዋና ለዓለም ቡራኬያቸውን ሲያስተላልፉ ስነ ስርዓቱ በመላው ዓለም በቴሌቪዥን ተላልፏል። ከመላው ዓለም የመጡ 6000 የሚሆኑ ታዳሚዎች በቅዱስ ጴጥሮስ አደባባይ ተገኝተዋል። አቡኑ በመላው ዓለም ስለሚካሄዱ ግጭቶች አንስተው ተናግረዋል። የጤና ሁኔታቸው ስራቸውን የሚያውቅ ከሆነ ቦታቸውን እንደሚለቁ አቡነ ፍራንሲስ ከዚህ በፊት አስታውቀው ነበር። ይህም ከእርሳቸው ቀደም ብለው የነበሩትን የአቡነ ቤኔዲክት አርአያ በመከተል እንደሆነ ተነግረዋል። አቡኑ በዚህ ወር ባወጡት አንድ ማስታወሻ ቦታቸውን ለመልቀቅ የሚያበቃ የሚያሳስብ ነገር እንደሌለ ጠቁመዋል። ከአስር ዓመታት በፊት በእንዳረፈን አቆጣጠር 2013 አቡነ ቤኔዲክት በፈቃዳቸው ቦታቸውን በመልቀቅ በመካከለኛው ዘመን የመጀመሪያው ሊቀ ጳጳስ ሆነዋል። ክብራትና ክብራን ለእሁድ ምሽት የያዝነው ዜና በዚሁ ተፈጽመዋል። ዜናውን ያሰማኋችሁ እንግዶል ነኝ። መልካም ምሽት።
እሁድ መጋቢት 22 በድጋሚ ጤና ስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ ነን።
አሁን
የመክፈቻውን ስልት እናስቀድም። Thank you.
የምሽቱ የስነ ጽሁፍ ዓለም ወግ ወደ መካከለኛው ምዕራብ የዩናይትድ ስቴትስዋ የሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ ይወስደናል።
ፍኖተ ጥበብ የስነ ጽሁፍ ማዕከል ይሰኛል ማህበራቸው።
አንድ እውቅ ደራሲ የሰሞኑ እንግዳቸው አድርገዋል።
መጀመሪያ በእውነት ስለተሰጠኝ እድል በጣም አድርጌ አመሰግናለሁ። ሰላማዊት ኤርሳ አደዳ እባላለሁ። የሁለት ልጆች እናት ነኝ። የምኖረው በሚኒሶታ ነው። ለአለፉት 30 አመታት ያህል እዚህ ኖሬያለሁ። አሁን ጥረታ ላይ ነው ያለሁት። የፍኖተ ጥበብ በጣም ወዳጅና ከመጀመሪያው ጀምሮ አባል ነኝ።
ግሩም ስለሌላው እንግዳችን ደራሲ ፍቅረ ማርቆስ ደስታ እንለፍ። ፕሮግራማችን ላይ ራዲዮ መስየት ላይ አንተን መስል ደራሲዎች እንጋብዛለን። በተለያየ ጊዜያት ከቡስካ በስተጀርባ ምን ከዛ በኋላ የሰራቸው ስራዎች ብዙ ውይይት የሚጋብዙ ለማህበራዊ ህይወቱ የሰው ልጅ ጥናት ላይ ያሉ ስራዎች ሁሉ የሚመለከቱ ናቸው። እስኪ አሁን ያለህበትን ቦታ ጨምረህ በመጠኑ ግለጽልን።
እሺ። በቅድሚያ እንድትል በማግኘቴ በጣም ደስተኛ ነኝ። ፍቅረ ማርቆስ ደስታ እባላለሁ። 8 መጽሐፎች ጽፌያለሁ እስካሁን ድረስ። በፊት አስተማሪ ነበርኩ። ከአስተማሪነት በኋላ ነው ወደ ስነ ጽሁፍ የገባሁት። መጽሐፍ የጀመርኩት ዘግይቼ ነው፣ ግን ዘግይቼም ቢሆን 8 መጽሐፎች ጽፌያለሁ። የመጀመሪያዎቹ 3ቱ በእንግሊዝኛ ኢትኖግራፊክ ኖቭልስ ይባላሉ። በባህል ቅናት ላይ በእውነታ ላይ እየተመሰረቱ ማህበራዊ ህይወትንና ባህልን ወርክን ተፈጥሮን የሰው ልጅን አስተሳሰብ ፍልስፍና የሚያካትቱ ናቸው። ሌሎች 3ቱ ደግሞ ሂስቶሪዮግራፊክ ኖቭል ይባላሉ። በታሪክና ተፈጥሮ በሰው ልጅ የህይወት ታሪክ ላይ ያተኮሩ ሆነው ከኦሞ ሸለቆ ወጣ ብሎ እየቆዩ የነገስታት የባህል የወግ የተፈጥሮ ታሪክ ላይ የተመሰረቱ ስራዎች ናቸው። እውነትን ተመርኩዘው ግን ልብ ወለዳዊ በሆነ ገጸ ባህሪያት የተገለጹ ናቸው። 7ኛው መጽሐፌ የጀግናው ጀግና ኬሎ የህይወት ታሪክ ነው። እንደ አብዲሳ አጋ ጀግና ኬሎ ደግሞ በሊናችን አሁን ባለው ትውልድም ሆነ በሚቀጥለው ትውልድ የኢትዮጵያ ጀግኖችን ሲናስታውስ በጽሁፍ የቀረበና ከዘመን ዘመን የሚሸጋገር ትልቅ ስራ ነው ብዬ ነው የማምነው። 8ኛ መጽሐፌ ሜሞር የሚሉት ከህይወት በጭልፋ የተዘገነ የህይወት ታሪክን የሚመለከት የራሴ የህይወት ታሪክ ማለት ነው። በጭልፋ ነው ግን ሙሉ ታሪክ አይደለም። ቦስተን ማሳቹሴትስ ነው የምኖረው። 2 ልጆች አባት ነኝ።
ወደ ወይዘሮ ሰላማዊት እንለፍና ማዕከላችሁ ፍኖተ ጥበብ የፍቅረ ማርቆስ ደስታን አዲሱን 8ኛውን መጽሐፉን የሚስታን ተራራን ለአንባቢያን ማስተዋወቂያ ወይም ከደራሲው ጋር በአካል ማገናኛ ስነ ስርዓት አዘጋጅታችኋል። ዝግጅቱ መቼ እንደሚሆን ብትገልጽልን ማዕከላችሁንም ለአድማጮቻችን ብታስተዋውቂልን።
ስለተሰጠኝ እድል አመሰግናለሁ። ፍኖተ ጥበብ እንግዲህ በሚኒሶታ ከተቋቋመ ወደ 20ኛ አመቱ ነው። ዘንድሮ 20ኛ አመታችን እናከብራለን። ያው ስሙ ይናገራል፣ የጥበብ ማዕከል ነው። በየሁለት ወሩ የተለያዩ ኢቨንቶችን ከጥበብ ጋር የተገናኙ እናዘጋጃለን። በአመት አንዴ ደግሞ አመታዊ ባህላችንን ስናከብር የታወቁ ሰዎችን በመጋበዝ ጸሐፊዎችን እንደ ፍቅረ ማርቆስ ደስታ የመሰሉትን አሁን ባለፈው አመት ባደረግነው ፍቅረ ማርቆስ ደስታ እንግዳችን የክብር እንግዳችን ስም የነበረው ትኩረታችን እና አላማችን ደራሲዎችን ለማበረታታት፣ ጸሐፊዎችን ለማበረታታት፣ አዲስ የተጻፉ መጽሐፎች ካሉ ደግሞ ቡክ ሳይኒንግ ለማዘጋጀት ይሄ ነው የምንሰራው ዋናው ስራችን። በፊታችን ኤፕሪል 6 ከሁለት ሰዓት ጀምሮ ጣምተራራ የሚለው መጽሐፍ ለአንባቢያን ለማድረስ ስለ መጽሐፉም ደግሞ ከእሳቸው አፍ አንባቢያን እንዲሰሙ ያነበቡ ደግሞ ጥያቄ ካላቸው እንዲጠይቁ እኛም የምንለው ካለ እንድንል እየተዘጋጀ ትልቅ ፕሮግራም ነው።
ገሩና ፍቅረ ማርቆስ ወዳንተ እንጣ ወንጀል እንዳስተዋወቀችው የመጨረሻው ስራ የሚሳም ተራራ ያንተ መጻፎች ከስያሜያቸው ጀምሮ ነው የሚስቡ ስያሜዎች መሰጣቸው መጻፎች ርዕሶች ከቡስካ በስተጀርባ የሁሉም ባህል እስኪመስል ድረስ ታሪኩን ሁሉ ሳይውቀዋል ሌሎች የጥበብ ስራዎች እሱን ተንተርሰው ተሰርተዋል ሙዚቃ ተሰርቶለታል
የሚሳመው ተራራ
እንግዲህ ምን እንደሆነ ስንረዳ
እንዲሁ የተለየ ነገር እንድንጠብቅ የሚጋብዝ ይመስላል ለመሆኑ ስለምንድን ነው የሚሳመው ተራራ ሴትኛው ነው
የሚሳም ተራራ ወደሱ ከመምጣቴ በፊት ወይዘሮ ሰላማዊት ስለተጠበቀ ትሮቢያለችው ምናልባት አሁን ሁለተኛ ይሄንም ሄደው ባለፈው ጊዜ በጣም የሚገርሙ ናቸው እንደሱ ራሳቸው የተሰባሰቡ የስነ ጽሁፍ ሰዎች ናቸው ግጥሞችን መጣጥፎችን አጫጭር ልቦለድ ነገሮችን በጀን ልቦለዶችንም የሚጽፉ አሉባቸው እና ሚኒስታ ውስጥ ብዙ የጥበብ ሰዎች አሉ በተለይ ደግሞ ከድርሰት ጋር በተያያዘ ሄጄ በአገኘኋቸው ጊዜ አብዛኞቹ የራሳቸው የሆነ ስነ ጥበባዊ ፕራይድ ያላቸው ስራዎችን የሰሩ ናቸው ስለዚህ እነሱ ጋር በጣም ነው ግንኙነታችን ሲሄድ መንፈስን የሚያስደስት ልብን የሚያኮራ ነገር ነው ያላቸው 20 ዓመታቸው ነው 20 ዓመት ተስማምተው እንደዚህ መቀጠል መቻላቸው ከራሳቸው አልፎ ደግሞ ሌሎችን ለማበረታታት ስራዎቻቸው እንዲታወቁ ለማድረግ ከድብርታቸው እንዲወጡም ለማድረግ እና ለመቀስቀስ እያደረጉ ያሉት ትልቅ ዋጋ የሚሰጠው ነገር ነው አብሮ መስራት አብሮ ማደግ ሌላዎችን ማበረታታት ማሰብ ማስታወስ ትልቅ በባህላችን ሊለመድ የሚገባ ነው ይህን ለመጨመር ነው ከሷ ላይ ወደ እኔ መጣ የሚሳም ተራራ ትልቁ ትኩረቱ የሚሆነው ያሳለፍነው ተራራ አለ ብላችንም ተራራ ለእኔ ትዝታ ያሳለፍነው ውጣ ውረድ ያለበት ልክ እንደ ተራራ አምባ አለው ከላይ ከታች ደግሞ ሸለቆ አለው ወደ ላይ ይወጣል ወደ ታች ይወርዳል በህይወት ዘመናችን ወደድንም ጠላንም ያለፍንበት የኛ የምንለው የኛ የሆነ ህይወት የነካን ያለፍንበት የሳቅንበት የተደሰትንበት የተከፋንበት የወደቅንበት የተነሳንበት የህይወት ክፍል አለን ያ ክፍል ወደኋላ ስንመለከተው ተራራውን ነው የምናየው ትዝታው ነው አልፏል ያንን ተራራ የሆነውን ትዝታ በፍቅር ማየት በፍቅር መሳም በቃ ኖሬዋለሁ አልፌበታለሁ ወድቄ አልቀረውም ተሸንፌ ጨዋታዎች አልሆንኩም በህይወት አለሁ ስለዚህ ወደፊት ለመቀጠል ያለፈውን ጋር መስማማት ያስፈልጋል ያለፈውን እዚህ በምዕራቡ ዓለም እንደሚሉት honor ማድረግ ያስፈልጋል ስለዚህ ወደ ፊት መጓዝ የሚቻለው ከኋላ ያለውን አላስፈላጊ የሆነ ትታ መፍታት የምንችለው ወደ ፊት መራመድ የምንችለው ስለዚህ የሚሳም ተራራ ያሳለፍኩት ህይወት አለ እዚህ ውስጥ የጠቀስኳቸው መረቁን ዋናውን የህይወት ክፍሌን ሳይሆን በጭልፋ ጠልፍ ያቀረብኩት ልክ ወጥ ሲሰራ መረቁን ከላይ አንስቶ እንደሚቀመሰው አይነት ማለት ምን ያክል ቅርጥና እንዳለው ምን እንደጎደለው በዛች ብቻ ማወቅ ይቻላል ለዚህ ውስጡ ልጅነቴ ጀምሮ በጣም የተመረጡ ራሴን ሳስታውሰው ወደኋላ ትዝ የሚሉኝን በጣም በፍጣን የአተራረክ ስልት ጥልቀት ባለው ስፋት ባለው ግን በጣም ማንኛውም ሰው አንብቦ ሊረዳው በሚችል መጽሐፉን ደግሞ እንዳያስቀምጠው አሁን ካለው የሶሻል ሚዲያ ከምናምን ከምናምን ጋር ሀሳቡ ስለሚሰረቅ ከዛ እየተወዳደረ ሰው አንባቢ ሳያስቀምጠው መጨረስ በሚችልበት መንገድ አስቤ አልሜ አስተካክዬ ያቀረብኩት ስራ ነው። አብዛኞች ማን እንደሚለኩኝ ጀምረው አብዛኞች የጨረሱት አንድ ቀን ነው።
አንድ ገና ውስጥ ለነጋገር ድረስ በጉጉት የምንጠብቀው ይመስለኛል። ሚስታም ተራራ ግለ ታሪክ መሆኑን አልያዝኩትም ነበረ። በግል ህይወት ውስጥ እንዴት እንደጻፍከው ማየት በእርግጥ የሚያጓጓ ይመስለኛል። ከአተራረኩ ሳቢነት ከይዘትም አንጻር ያንን ያህል ስሜት የሚሰጥ ይመስለኛል። ይሄ አሁን ያነሳኸው መውደቅ መነሳትን በይሁንታ መቀበል በምዕራቡ ዓለም ምሳሌ አድርገህ ያቀረብከው በምስራቁም ዓለም የነኚ ብዙ ዘመን ያስቆጠሩ አስተሳሰብ ወይም የእምነትም ተደርገው ይታያሉ። እንደ ቡድሂዝም የመሳሰሉትን ጨምሮ ሁሉም የሚቀበሉት የሚመስል ህይወትን ለዛ ባለው መንገድ ኖሮ ትርጉም ያለው ህይወት ኑር ያለፍታለሁ ለማለት ሁልጊዜ ደስታ ወይም ደግሞ ከፈተና የራቀ ህይወት መመኘት አይቻልምም ደስተኛም አያደርግምም ከሚለው ጋራ ከሱ ጋር በጣም የሚጣጣም ሆኖ ነው የታየኝ። መጽሐፉን ሳናነብ ብዙ ጠልቆ መግባት ቢያስቸግርም እንደው መሰረታዊ ፍልስፍና የመሰለኝ ላይ አስተያየት ብትሰጥ ከግል ህይወት ጋር በተለይ እንዴት አዋደድከው?
ምዕራባውያን ሚሟር የሚሉት ሲያጻጻፍታ ናቸው። ይህና ሚሟር ትንሽ ላይ ያሉ ያንን ማለት ነው። ባዮግራፊ ሙሉ በሙሉ የህይወት ታሪክን የሚመለከት ነው ከእስከ። ይህኛው ግን ሚሟር ብዙ ጊዜ ሴሌክትድ የሆኑ የህይወት ክፍሎች ናቸው። ግን የህይወታችን አካሎች ናቸው። በጣም ልንገልጻቸው ልናስቀድማቸው የምንፈልጋቸውን ነገሮች የምንገልጽበት ስልት መሆኑን ነው እንጂ በመጽሐፉ ላይ አንተ እንዳልከው ሰዋዊ የሆነ ነገር ነው ለመጠቀም ነው የፈለግኩት። ምዕራብ ምስራቅ፣ ደቡብ ምዕራብ የሚል ሳይሆን ጀስት የሰው ልጅ በህይወት ዘመኑ መውደድ መነሳት ይኖራል። ምን ይኖራል? አንዳንዴ ያለፈው ስለሚጫንም ወደፊት መሄድ ያስቸግረናል። ያሳለፍነውን ነገር መከራ፣ ችግር፣ ደስታ፣ ሐዘን እኛ ላይ ብቻ የደረሰ ይመስለናል። አንዳንዴ ደግሞ ከራሳችንም እንደብቀዋለን። ሰው ብዙ ጊዜ እንደኔ እምነትና ፍልስፍና ያሳለፍነው ህይወት በሙሉ እኛ እንድንኖረው የመጣ ነገር ነው። ኖረነዋል። ስለኖርነው የእኛ ስለሆነ ደግሞ ጥሩ ስለሆነ ብቻ ሳይሆን ከባድንም መቀበል መቻልና ወደፊት መጓዝ አለብን። ባለፈው ነገር በበጎ መንገድ ማየት አለብን። ያለፈውን መሳም አለብን ሲባል ሜታፎሪክ የሆነ አባባል ነው። ያለፈውን መሳም አቀበት ቁልቁለቱን መቀበል ማለት አንድ ሰው ስቃይ፣ መከራን፣ ችግርን ካላጠነከረው እና በመከራ ውስጥ የማለፍ ብቃቱን ካላሳየ ሰው ለመባልም ራሱ ከባድ ነው። ደግሞ አብዛኞቻችን ኤግዛም ሊነስም በተመሳሳይ ወይም ደግሞ አንዱ ትንሽ ሊጨምር ይችላል እንጂ የጉዞ መንገዳችን አንድ ነው። ስለዚህ እኔ እንዳንድ የስነ ጽሑፍ ሰው ትኬቴን እና ያጋጠሙኝን መልካም ነገሮች ብቻ ነው ሳይሆን የወደኩትን ወድቄ ደግሞ እንዴት እንደተነሳ ለመውደቅ ምክንያት የሆኑኝን በህይወቴ እንዲሳካም ምክንያት የሆኑኝን ነገሮች የምላቸውን ምርጥ የሆኑ የህይወት አካሎችን ነው በዚህ መጽሐፍ ላይ ያስቀመጥኩት።
አሁን ይህን ስለ ህይወት ውጣ ውረድ ስታወራ ፍቅረ ማርቆስ፣ ወጣት ሆኖ ሰው ውጣ ውረድን በጣም አክብዶ የማየት ነገር አለ። ከእድሜ ጋር ከስክነት ጋር ሌሎች ያለፉበትን ከማየት ይመጣል ይሄ ሰከን ብሎ የማየቱ ነገር እና ወጣቶች በተለይ እንዲህ አይነት መጽሐፎች ይጠቅሟቸዋል ብዬ አስባለሁ።
እውነት ነው፣ እውነት ነው። አሁን እኔ ሌላው ያልጠቀስኩት ምንሽ ያሳለፍኩት ህይወት ለሌሎች ምን ፋይዳ አለው ብዬ ራሴን ስጠይቀው ቢያንስ የወደኩበት ቢያንስ የተጎዳሁበት ቦታ ዝም ብዬ መሄድ አይገባኝም። ልክ መኪና ስትነጂ የሆነ ጉድጓድ ነገር ቢኖር እና እዛ ጉድጓድ ውስጥ ገብተሽ ብትወጪ እንደምንም ከመሄድሽ በፊት ድንጋይ ወይ ምልክት ማረጋት ሌላው ሰው ደግሞ ተመሳሳይ አደጋ እንዳይደርስ፣ ይሄ የኃላፊነት የህሊና ኃላፊነት ዋጋ ነው። የኔ ህይወት ለሌሎቹ ትምህርት ያገኙበታል። በተለይ ወጣቶቹ ይማሩበታል፣ ግልጽነትን ይማሩበታል። መከራ ሲመጣ እንዴት ማለፍ እንደሚቻል፣ መከራ ደግሞ የማይቀር ነገር፣ ስኬት የማይቀር ነገር፣ ጥረት፣ መውደቅ፣ መነሳት የማይቀሩ ነገሮች ናቸው። የህይወት አካሎች ናቸው። ይህንን በግልጽ መረዳት መቻል አለብን። ሁለተኛ ደግሞ ባሳለፍነው ነገር ላይ ለምን እኔ ላይ እንዲሆነ ለእኔ ይሄ አይገባኝም ምናምን እያል ጊዜያችንን ማባከን የለብንም እና ቁመን ወደፊት መራመድ እና ወደምንፈልገው ህልምና ግብ መጓዝ መቻል ያለ ማሳየት።
ፈተና የህይወት አካል መሆኑን መረዳት ብቻ ሳይሆን የግድ የሆነ መሆኑን መቀበል ይጠይቃልና እሱ ደግሞ አቅምም መሆን መቻሉን እንዲህ ፍቅረ ማርቆስ እንደ ጻፈው አይነት መጽሐፍ እያሳየ ሲያስረዳ በጣም ትልቅ ጉልበት ያለው ይመስለኛል።
ይህን የተለየ ህይወት ወይም ከሌላው የከፋ ነገር ደርሶብኝ ሳይሆን እንዳንድ ሰው ያሳለፍኩትን ሁኔታ ባለኝ ተሰጥኦና
ችሎታ ለሌሎቹ ማስተላለፍ ስላለብኝ ነው። ሌላው ምንድነው ወደዚህ ሀገር በመጣበት ጊዜ የኢንፎርሜሽን ማጣት ችግሮችን ይካ እንዳሉ ማወቅ አለመቻል፣ ለችግሮች መፍትሄ ደግሞ ምን ማድረግ እንዳለብኝ አለማወቅ የፈጠራቸው ሁኔታዎች አሉ። ስለዚህ እኔ ባለፍኩት ያሳለፍኳቸውን ስኬታማና ውጣ ውረዶች እና ወደቆች መነሳቶች ለሌሎች ላሳይት ሞክር ይህንን ኃላፊነት ይህንን እኔ ላይ የደረሰው ሌሎች ጋር እንዳይደርሱ የበለጠ በስነ ጽሁፍ የተቀመጠ ነገር እንዲኖር የሚያነቡት ነገር እንዲኖር ለማድረግ ነው። እንግዲህ ይሄ ቅብብሎች ነው። አንዳችን ሌላችንን የምናድ ነው ምልክት በመስጠት ነው። ካሳለፍነው ህይወት ሌሎች እንዲማሩ በማድረግ ነው። በግልጽነት ሁኔታዎችን ለማስረዳት ነው። የዚህ መጽሐፍ ፋይዳ ከተለመደው ሽፍንፍን የማድረግ ባህሪ ወጣ ያለ ስኬትና ውጤታማ መሆንን ብቻ ሳይሆን እስከ መጨረሻው መሬት የነካነውንም ነገር ያካተተ ደግሞ ሁሉም ነገር ኃላፊ እንደሚሆንና ወደ አልኮል መግባት፣ ወደ ሱስ መግባት፣ ራስን ማጥፋት ምናምን ሳይሆን መፍትሄው ያ ሁሉ አለፈ በቃ ትዝታችንን ካየ ነው አልፏል። ልክ አሁን መብረቅ ሲጮህ ከሰማ ነው በቃ አደጋ የለም ማለት ነው። ምክንያቱም ብርሃን ከድምፅ ይፈጥናል። ስለዚህ መብረቁ ከመታን ድምፁን አንሰማውም፣ ድምፁን ከሰማ ነው ግን ተርፈናል ማለት ነው። ስለዚህ ይህ ትዝታ ካለም ባሳለፍ ነው ይሁን በቃ ተርፈናል አልፈነዋል ማለት ነው። ስለዚህ ወደሚቀጥለው ለመሄድ ካለፈው ጋር መታረቅ አንድ አማራጭ ነው፣ ሌላ አማራጭ የለም። ያንን ለማሳየት
ትልቅ ምክር ነው።
በጣም ትልቅ ምክር ቆንጅት። ሁሌ እንደምናደርገው እንግዲህ በግል ህይወት ሲታሽ የግል ህይወት የሱን የህይወት መንገዶች ስታይ ደግሞ ከምክር ያለፈ ነው። መንገድ ማሳየት ወይም ምልክት ማድረግ ብለዋል ፍቅረ ማርቆስ። ምልክት ማድረግ ለሚቀጥለው ሰውዬ ብቻ ሳይሆን ለራስም ጭምር ነው። በዛ ደረጃ በዛ ጥልቀት ስለሆነ የምትቀበዩና እንግዲህ ደጋግመን እንዳልነው መጽሐፍህን ሳያነቡ ብዙ መጠየቅም ብዙ ባራምድምና በቀጠሮ በጉጉት ነው ከጠቅላላ እይታ አንጻር የሚታዩ ጥያቄዎችን ብቻ እየወረወርን መጽሐፍን አንብበው ከተረዱ በኋላ የሚጠየቁትን ጥያቄዎች እናሳድራለን። ከወይዘሮ ሰላማዊት ጋር እንዳንጠፋፋ ወደ እሷ እንሻገር። ወይዘሮ ሰላማዊት ፍኖተ ጥበብ እንዲህ ዳጎስ ያለ የህይወትም የስነ ጽሁፍም ልምድ ያላቸው ሰዎችን ጋብዛችሁ ታቀርባላችሁ፣ ስራዎቻቸውን ታስተዋውቃላችሁ። የፍቅረ ማርቆስን መጽሐፍ አንብበሽ ከሆነ እንዳነበበ ሰው፣ ካላነበብሽ ደግሞ አሁን እንደተነጋገር ነው በሀሳብ ደረጃ የመሰጠሽ የግልሽንም አብረውሽ ያሉ አጋሮችሽም ያነሳሷቸው ሀሳቦች ካሉ እሱንም ብታካፊን ድሎ ያንቺ ነው።
መጽሐፉን የሚሳም ተራራ የሚለውን እያነበብኩት ነው። ከምንገመግማቸውም እና በመድረክ ላይ ደግሞ ከምንመራቸው ሰዎች አንዷ ስለሆንኩም የሚሳም ተራራ ሲባል ፊዚካል ሆኖ የሚጨበጠ ተራራ ነበር መጽሐፍ ሲቀርጽ ነበረው። ማርያም ሲናገር ለካ በመጽሐፉ መጨረሻው ላይ በመጨረሻው ከሽፋኑ ገጽ ላይ የሰጠው አለ ትናንትናችን ውስጥ ያለፍነው ዛሬ አለ፣ ነጋችን ውስጥ ዛሬ ያው ሆኖ ይኖራል። በህይወት ውደት ሽቅብ ቁልቁል እንወጣለን፣ እንወርዳለን፣ እናገኛለን፣ እናጣለን፣ እንቀበላለን የሚለው መሆኑ አሁን ገባል። መጽሐፉን እንግዲህ እናነባለን፣ ያነበሩ ሰዎች አስተያየት ይሰጣሉ፣ እኛም ደግሞ የተሰማንን እናገራለን። ፍኖተ ጥበብ አንዱ የሚታወቀው ማፈር የለም፣ የመሰለንን እናገራለን፣ የሚነገረው ደግሞ አይቀየምም፣ ራሱ አይቀየምም። በጣም ብዙ ነገር አለበት እዚህ መጽሐፍ። ጸሐፊው አሁን ያለበትን ደረጃ አትዩ፣ ከነበረበት ተነስቶ እንደገና ደግሞ ከተነሳበት ወድቆ እስከ ሆምለስ ከመሆን ድረስ የሄደበት እና እንግዲህ በዛ ውስጥ የምናየው ነገር አለ። እኔ በጣም በጣም እየተማርኩበት አንዳንድ ቦታዎች ደግሞ እውነቴን ነው የምናገረው እያለቀስኩ ነው ያነበብኩ። ምን ያህል ከታሪክ እንደማንማር በቃ ዝም ብለን መደጋገም ባለንበት መሄድ ነው እና እውነት ነው የምናገረው እና በተለየኛን ህብረተሰብ ቁልጭ አድርጎ የሚያሳይ መስታወት ነው መጽሐፉ። መነበብ ብቻ ሳይሆን እንደው በትምህርት ደረጃ የሚሰጥበት ሁኔታ ቢኖር ለኛ እንጨላለን ሰዎች እንመለማርበት ነው። እህቴ ቆንጂት ይላልስ ልጆች አማርኛ ለሚያነቡት ይያልሻልሹ ነገር ነበርና እንዲያውም ማንበብ ያለበት ወላጅ ነው። ማንበብ ያለበት ወላጅ ነውና ልጆቻችን አስተማሪዎቻችን ይሆኑበት ምንም አይነት መነሻ የሌላቸው በቃ መነሻውን ደግሞ የማያውቅ መድረሻውን አያውቅምና ወላጅ ሊያነበው ይገባ እንደ አንድ ኢትዮጵያዊ ልናነበው ይገባ ነው። ብዙ ሴቶች ቢኖሩንም ብዙ ጉድለቶችም ደግሞ እንዳሉብን የሚያሳይ ነው። ከኢንተር ከመንጠጥ ያለፈ ወደ አፍና ወደ ድርጅት መሄድ እንዳለብን የሚናገር ነው። ሌላው ደግሞ ማለት የምፈልገው ደራሲያን ምን ያህል ተጠበውና ተጨንቀው መጽሐፍ እንደሚጽፉ መጽሐፉን ከሚተችላቸው ሰው አንስቶ መጽሐፉን እስከሚያስተምላቸው ሰው ድረስ ምን አይነት ውጣ ውረድ ውስጥ እንደሚሄዱ በዚህ መጽሐፍ አይቻል። ይሄ ደግሞ በጣም የታወቀ ነው።
ደጋግመን እንዳልነው መጽሐፍ አንብበን ከተረዳን ካወቅነው በኋላ አድማጮቻችንም የሚጠቀሙበት ትርጉም ያለው ማድረግ እንችላለን ብለን እናምናለን።
ዛሬ እዚህ ጋር እንደመደምና በሚቀጥለው ደግሞ እንገናኛለን። እጅግ አድርገን ነው እናመሰግነው ሚኒያፖሊስ ከሚገኘው ከፍኖተ ጥበብ ማዕከል ወይዘሮ ሰላማዊት አደዳ እንዲሁም የሚሳም ተራራ የተሰኘ አዲሱን መጽሐፉን በቅርቡ የደረሰውን ፍቅረ ማርቆስ ደስታን ስለጊዜያችሁ እጅጉን አድርገን እናመሰግናለን።
እናመሰግናለን በጣም ቆንጅትና ብላ በጣም እግዚአብሔር
እግዚአብሔር ይስጥልን እንግዶቻችን።
ክብራትና ክብራን አድማጮቻችን የራዲዮ መጽሔት ይቀጥላል። ተከታዩ ዝግጅታችን ደግሞ ቀደም ብለን ያስተዋወቅ ነው ነው ድህነት የሰብአዊ መብቶች ጥበቃና የሴቶች እጣ ይለናል። በዓለም ዙሪያ በተለይ የሴቶችን አቅም የማጎልበት ትልም የሚመለከተው ነው። ወደ ዝግጅታችን እንሰራችሁ።
ቻችን ወይዘሮ ዱንያ መኮንን ተገኝና ዶክተር ትግስት መኮንን ስለጊዜያችሁ እጅጉን አድርገን እናመሰግናለን። ወይዘሮ ዱንያ ባለፈው የራዲዮ መጽሔት ዝግጅታችን በተባበሩት መንግስታት ድርጅት በየአመቱ የሚካሄደውን የሴቶችን ጉዳይ የተመለከተ ጉባኤ መክፈቻ በሚመለከት ሰፋ አድርገሽ አወያይተሽን ነበረ። ያ ጉባኤ አሁን ተጠናቋል። በሱ ዙሪያ የምትናገሪን ይኖርናል። ዶክተር ትግስት መኮንን የወይዘሮ ዱንያ መኮንን እህት አይደለችም፣ አዲሷ እንግዳችን ነች። አንቺ ብያለሁ በድፍረት። ከዶክተር ትግስት እንጀምራለን። ራስሽን አስተዋውቂልን።
እሺ፣ በመጀመሪያ ለውይይቶች ለካፈጋችሁ አመሰግናለሁ። ሙሉ ስሜ ትግስት መኮንን ነጋሻ ነው። የዴቨሎፕመንት ኢኮኖሚስት ባለሙያ ነኝ። በዓለም ባንክ ውስጥ ከአምስት አመት በላይ ሰርቻለሁ። የራሴም የነን ፕሮፊት ኦርጋናይዜሽን ስታብሊሽ አድርጌያለሁ። ኦፕሬት የሚያደርገው ኢትዮጵያ፣ ኬንያ፣ ታንዛኒያ እና ኡጋንዳ ባጭሩ የሚያሳይ።
እሺ፣ ወይዘሮ ዱንያም እንደዚሁ ራስሽን ባጭሩ አስተዋውቀሽ ወደ ጥያቄዎቻችን እናልፋለን።
እሺ፣ መልካም። ዱንያ መኮንን ተገኘ እባላለሁ። የህግ ባለሙያ እና የጾታ እኩልነት ተሟጋች ነኝ። በሰብአዊ መብት ዙሪያ በተለያዩ ጊዜያት ከተለያዩ ድርጅቶች ጋር ሰርቻለሁ። ከ15 ዓመት በላይ የሆነ የስራ ልምድ አለኝ። ይህም ልምዴ ከዩናይትድ ኔሽንስ እንዲሁም ደግሞ እዚህ ሀገር ካሉ የተለያዩ መንግስት ያልሆኑ ድርጅቶች ናሽናል ኤንዳውመንት ፎር ዲሞክራሲ፣ አሜሪካን ባር አሶሲሽን፣ አምነስቲ ኢንተርናሽናል ጋር በሰብአዊ መብትና በጾታ እኩልነት ዙሪያ ሰርቻለሁ።
ጥሩ። እንግዲህ ሁለታችሁንም ስለ ጊዜያችሁ በጣም እናመሰግናለን። ወይዘሮ ዱንያ፣ የተባበሩት መንግስታት ድርጅት በየአመቱ በሴቶች ጉዳይ የሚያካሂደው ጉባኤ ባለፈው አርብ ተጠናቋል። በጉባኤው መክፈቻ አካባቢ እንዲሁ በሬዲዮ መጽሔት እንግድነት አቅርበንሽ ነበርና የነበሩትን ጥያቄዎች የነበሩትን ስጋቶች በሚመለከት ገለጻ አድርገሽልን ነበር። ውጤቱ እንዴት ሆነ? በምን ተጠናቀቀ?
እሺ፣ ቆንጆ። በጣም ደስ በሚል ሁኔታ ብዙዎች ያነሳናቸው ነጥቦች በመጨረሻ በዚህ በተዘጋጀው የመግባቢያ ሰነድ ወይም ደግሞ የመጨረሻ ቃል ኪዳን ላይ ተካተዋል። ብዙዎቹ በተለይ ለምሳሌ የዓለም አቀፍ ኦፊሻል ዴቨሎፕመንት አሲስታንት ወይም አሲስታንት ወይም ደግሞ የተለያዩ ያደጉ ሀገራት ለታዳጊ ሀገሮች የሚሰጡት የገንዘብ ድጋፍ መካተት እንዳለበት አምነውበት አካተውታል የመጨረሻው ዶክመንትም ላይ። አሁንም ገና ዴቨሎፕ የተደረገ ነው። አሁን ያለው ዶክመንት በማርች 22 ላይ ያየሁት ዶክመንት ነው። ሌላ ዶክመንት ገና አላወጣን ብሏል የመጨረሻው የመግባቢያ ሰነድ። ግን በድራፍት መልክ አግኝቼዋለሁ እና ድራፍት ላይ የኦፊሻል ዴቨሎፕመንት አሲስታንትን አስገብተዋል። ባለፈው ያነሳ ነው ስርዓተ ጾታን ለማከለ የበጀት ስርዓት ይዘረጋ የሚለውን አካተውበታል። እንዲሁም ደግሞ ሴቶችን የሚመለከቱ ጉዳዮች ላይ የሴቶችን ቁጥር ማካተት ወይም በእንግሊዝኛው ዲስአግሪጌትድ ነው። በመንግስትና በመንግስታዊ ያልሆኑ ድርጅቶች በሚሰሯቸው ስራዎች ውስጥ ዲስአግሪጌትድ የሆነ ዳታ ማለት ሴቶች የት እንዳሉ እንድናውቅ የሚረዳ ዳታ እንዲያካትቱ የሚል ነገር አስገብተዋል። ሌላ በጣም በጣም አተኩረው ያስቀመጡት የዓለም አቀፍ የገንዘብ ስርዓት ወይም በእንግሊዝኛው ኢንተርናሽናል ፋይናንሻል አርክቴክቸር የምንለው በራሱ መሻሻል አለበት። ጾታን ያማከለ አይደለም ማለት በየሀገሩ ያለው ብቻ ሳይሆን ኢቭን በዓለም አቀፍ ደረጃ ያለው እና ያ ጾታን ያማከለ መሆን አለበት ብለው ያስቀመጡበት ሁኔታ አለ። እንዳነሳ ነው ባለፈው በተለይ ከጦርነት ጋር ተያይዞ ሴቶች በጦርነት በጣም ጥቃት እንደተደረገባቸው ያ ግን ነው ከምናውቀው የወሲብ ጥቃት ነው ሌሎች ጥቃቶች በተጨማሪ ሴቶች ከምግብ የምግብ ደህንነት እንዳይኖራቸው ወይም ፉድ ሴኪሪቲ እንዳይኖራቸው አድርጓል። ከዛ በተጨማሪ ሴቶች በጦርነት በመጠቃታቸው ምክንያት ለምሳሌ የመጠለያ መብታቸው ተነፍቷል። ውሃ የማግኘት መብታቸው ሄዶ ለመጥራት የሚችሉበት ሁኔታ ተፈጠረም የደህንነት ስጋት አለባቸው። ስለዚህ ጉዳት የሆነ ችግር እየደረሰባቸው ስለሆነ በጦርነት እየተጎዱ ያሉ ሀገሮች ይህንን ችግር ተገንዛቢ አስገብተው ሴቶችን የተመለከቱ ስራዎች እንዲሰሩ ዓለም አቀፍ ድርጅቶችና ዴቨሎፕ የሆኑ ሀገሮች ደግሞ እነዚህ በጦርነት ያሉ ሀገራት ስምምነቱ ይሄ ስምምነት በተደረገበት ከተጠቀሱት ጥናቶች ውስጥ አንዱ የኢትዮጵያ ጥናት ባይዘቡ አንብቤዋለሁና ኢትዮጵያንም ያተኮረ ሀሳብ ነው ይዝ ላይ የገባው እና እነዚህ ሀገራት ሴቶች በጦርነት ምክንያት እየደረሰባቸው ካለው አደጋ እነዚህን ሴቶች የማውጣት በጦርነት ውስጥ ያለ ሀገራት ትራንዚት እያደረጉ ያለ ሀገራትን በመገንባት ለሴቶች የሚያስፈልጉ እንደ ትምህርት ቤቶች፣ መጠለያ እንዲሁም ደግሞ ለሴቶች የሚያስፈልጉ ቁሳቁሶችን በማሟላት ሴቶችን ከጥቃት በመጠበቅ እንዲሰሩ የሚል ነገር ያስገቡበት ሁኔታ አለ። ሌላ በሴቶች በኢኮኖሚክ ኢንስቲትዩሽንስ ማለት ኢኮኖሚ ተቋሞች ለምሳሌ እንደ ኢኮኖሚክ ኮሚሽን ፎር አፍሪካ ወይም ደግሞ በየሀገሩ ባሉ የሚኒስተር የኢኮኖሚ ላይ የሚሰሩ ሴክተሮች ውስጥ ሴቶች ራሳቸው እዛ ላይ ውክልና እንዲኖራቸው እንዲደረጉ የሚሉ ሀሳቦችን አካተዋል ማለት ነው። ያው ባለፈው እንደነገርኳቸው መጨረሻ ላይ መጥቀስ የምፈልገው ያስገቡት ነገር እኛም የተስማማንበት ከእናንተ ጋር በውይይታችን አንደርላይን እንዳደረግ ነው የሴቶች የመንግስታዊ ያልሆኑ ድርጅቶችን የመርዳት የሴቶች ሙቭመንትን ወይም ደግሞ በሴቶች መሪነት የሚደረጉ እንቅስቃሴዎችን የሰብአዊ መብት ፕሮሞሽን ስራዎችን እንዲሁም ደግሞ ሴቶች የራሳቸውን እኩልነት ከመሬት ጋር ለማስፈጸም ብለው የሚያደርጓቸውን ሁሉንም አይነት እንቅስቃሴዎች መደገፍ እንዳለብን የሚያሳዩ አንቀጾችን አካተዋል። በዚህ ውይይት መጨረሻ ላይ ማለት ነው
ጠንካራ ጭብጦች ናቸው የተነሱት። ብቸኛውም ባይሆን የኢኮኖሚ ጉዳይ አንዱና ትልቁ ነውና ተደጋግሞ በተለያየ መንገድ የሚመጣ ተለይም ደግሞ አሁን በወይዘሮ ዱንያ የተዘረዘሩትን ጨምሮ የሚታዩ ችግሮች የሚታረቁባቸው ወይም ሊስተካከሉ ወይም ሊረዱ የሚችሉባቸውን መንገዶች ለማየት እንድንችል ዶክተር ትግስት በዓለም ዙሪያ ቁጥራቸው 10.3 በመቶ የሚሆኑት ሴቶች እጅግ የከፋ የሚሰኝ ድህነት ውስጥ እንደሚኖሩ የመንግስታቱ ድርጅት ሪፖርት አመልክቷል። ይህም ለ2030 ድህነትን ለማጥፋትና ዘላቂ ልማትን ለማሳካት ለተያዘው እቅድ መሳካት አሁን ካለው ፍጥነት 25 በመቶ በላይ መቀልጠፍ አለበት ይላል ሪፖርቱ። ይሄን ሁሉ ሲመለከቱ ቀደም ብሎ በወይዘሮ ዱንያ የተዘረዘሩትን መሰረታዊ ችግሮች ሲመለከቱ ለምን ይሆን ሴቶች በተለይ በይበልጥ ለድህነት ተጋላጭ መሆናቸው? ዶክተር ትግስት
እሺ፣ አመሰግናለሁ። ዱንያ ዲቴል ሄዳበታለች፣ ግን በአጠቃላይ እኔ ተቀለል ያለ ነገር ለመስጠት በአጠቃላይ ወል ባንክም ሆነ ሌሎች ዓለም አቀፍ ድርጅቶች ይህንን ጨምሮ ማለት ነው ሪፖርቶችን ያሳዩት ከ75% በላይ የሚሆነው በከፍተኛ ድህነት ውስጥ የሚኖረው ህዝብ ያለው ሰብሳሃራን አፍሪካ እና ኢስት ኤዥያ እንዳለ ነው የሚያሳየው የዩኤንም የወል ባንክም ሪፖርቶች ማለት ነው። በተለይ ደግሞ ግጭቶች፣ ጦርነት፣ የተፈጥሮ አደጋ የሚበዛባቸው አካባቢዎች እና ሀገሮች ላይ በከፍተኛ ድህነት ውስጥ የሚኖረው ህዝብ ብዛት ይጨምራል ማለት ነው። ስለዚህ ከሁለት ሳምንት በፊት ደግሞ የወጣው የዩኤን ሪፖርት የሚያሳየው ምንድን ነው? ሴቶች የበለጠ በድህነት ውስጥ እንደሚኖሩ ነው። ስለዚህ በከፍተኛ ድህነት ውስጥ የሚኖሩ ሴቶች ቁጥር ለምን ጨመረ? ይህንን በሁለት አኳያ ማየት እንችላለን። አንደኛው ከልማት አኳያ፣ ሁለተኛው ደግሞ ከሰላም እና ደህንነት የፒስ ኤንድ ሴኩሪቲ የሚባለው ማለት ነው። ከሱ አኳያ በሁለት ሳይድ ማለት እንችላለን። በልማት አኳያ ያለውን ስናይ ሶስት ቁልፍ ምክንያቶችን ማንሳት እንችላለን፣ ድህነቱን የጨመረበት ማለት ነው። እነዚህ ሶስት ቁልፍ ምክንያቶች ምንድን ናቸው? አንደኛ ለምሳሌ አንድ ሀገር በቂ ልማት ካለመኖር የተነሳ ብዙ የስራ አጥ ቁጥር እዛ ሀገር ውስጥ ይኖራል ማለት ነው። ብዙ የስራ አጥ ቁጥር ካለ ደግሞ ድህነት ይጨምራል ማለት ነው። ስለዚህ በቂ ስራ አለመኖር ብዙ የስራ አጥነት ወይም ስራ አጥ ወጣቱም ሆነ በመካከለኛ እድሜ ውስጥ ያለው ግሩፕ ስራ አጥ ይሆናል። ስለዚህ ድህነት ይጨምራል ማለት ነው። ስፔሲፊካሊ እዚህ ጋር ለይተን የምናየው ያው በስካፌቶች ጋር ስለሆነ ጥያቄ የተያዘው ለምሳሌ የስራ አጥነት ክፍተቱን በሴቶች እና በወንዶች መካከል ብናይ የቅርብ ጥናት የሚያሳየው 48% በ57% ነው ማለት ነው። ጋፕ ያን ኢንክሪመንት ጋፕ ቢትዊን በሴቱ በሁለቱ በሴት እና በወንድ መካከል ያለ።
ለአድማጭ ግልጽ ለማድረግ ዶክተር ትግስት በአንደኛው ጾታ 47% ወይም 48% እንግዲህ ይመስለኛል አነስተኛው የወንዶች ነው። ከፍ ያለው ቁጥር 57% ደግሞ በሴቶች ነው።
ግሎባል ዳት ዓለም አቀፋዊ ሲገርም ነው። ሁለተኛው ቁልፍ ምክንያት ምንድነው? በቂ የገንዘብ አገልግሎት ሴቶች አለማግኘት ነው። በብድር ምክንያት ሊሆን ይችላል፣ በግራንት ፎርም ሊሆን ይችላል። በቂ የገንዘብ አገልግሎት አለመኖር ሴቶች ብዛት ድህነት ውስጥ እንዲኖሩ ያደርጋቸዋል፣ ወደ ስራ እንዳይገቡ ያደርጋቸዋል ማለት ነው። ለምሳሌ በቅርብ የወርልድ ኢኮኖሚክ ፎረም ያወጣው ሪፖርት አለ። እሱ በዚያ ላይ ምንድን ነው የሚያሳየው? ሴቶች ስራ መፍጠር እየቻሉ ግን ያለባቸው የገንዘብ ክፍተት 1.7 ትሪሊየን ግሎባሊ። ከዛ ቀደም ብሎ ደግሞ አንድ ኤዥያ ላይ የተሰራ ጥናት ነው። ምንድን ነው የሚለው? ይሄን የስራ የገንዘብ ክፍተት ቢሞላ ለምሳሌ የኢስት ኤዥያ ፓሲፊክ ሪጅን ኢኮኖሚ ላይ ጂዲፒ የምንለው ማለት ነው በእንግሊዘኛው 4.5 ትሪሊየን ወደ ኢኮኖሚው አድ ያደርጋል ማለት ነው ይሄ ክፍተት ከተሞላ። ስለዚህ ሁለተኛው አስተዋጽኦ የሚያደርገው ምንድን ነው ማለት ነው? የገንዘብ አገልግሎት አለማግኘት ማለት ነው። ሶስተኛው ደግሞ ሴቶች በብዛት ክፍያ በሌለው ስራ ላይ ስለሚሰማሩ ነው። ይሄ አንፔድ ወርክ እና አንኢኳል ዲቪዥን ኦፍ ፔድ ወርክ የምንለው ማለት ነው በእንግሊዘኛው። ሴቶች በብዛት እዚህ ስራ ክፍያ በሌለው ስራ ላይ ስለሚሰማሩ ድህነት እዛ ኮንሰንትሬት ያደርጋል ማለት ነው። ሴቶች በድህነት እንዲሆኑ እነዚህ ናቸው። ከዴቨሎፕመንት አንጻር እነዚህ ሶስት ምክንያቶች ናቸው። አንደኛ በቂ ስራ አለመኖር ያ ከበቂ ልማት አለመኖር ጋር እያያዛል። ሁለተኛው በቂ የገንዘብ አገልግሎት አለማግኘት በብድር ሊሆን ይችላል ወይም ደግሞ በግራንት ፎርም ሊሆን ይችላል። ሶስተኛው ሴቶች በብዛት ክፍያ በሌለው ስራ ላይ ስለሚሰማሩ፣ እነዚህ ሶስት ምክንያቶች ናቸው። ሴቶች ጋር ብዛት ፖቨርቲ ኮንሰንትሬት ያደረገው ማለት ከሰላምና ደህንነት አንጻር ስናየው ደግሞ በአለም አቀፍም ሆነ ሪጂናሊ ስናየው ሰው ሰራሽና የተፈጥሮ አደጋዎች በተለይ ሴቶች፣ ህጻናትና አዛውንቶች ለዚህ ተጋላጭ ናቸው። ስለዚህ ባንድ በኩል ሴቶች እነዚህ አደጋ ተጋላጭ ናቸው፣ በሌላ በኩል ደግሞ ያሁን ለምሳሌ የውስጥ መፈናቀል ሲኖር ኢንተርናል ዲስፕሌስመንት የምንለው ማለት ነው። ውስጥ መፈናቀል ሲኖር የሆል ፋሚሊውንም ሆነ የልጆቹንም ሆነ ኃላፊነትን የሚወስዱት ሴቶች ናቸው። ስለዚህ አጌን እዛ አውቶሪቲ ኮንሰንትሬት ያደርጋል ማለት ነው። እነዚህ ናቸው ከልማትና ከዲሴንት ሴኪሪቲ አንጻር ስናያቸው ድህነት መጨመር ይችላል ኮንትሪቢዩት ያደርጋል።
ዱኒያ ልሂድና በዚህ ባለፈው ሳምንት በተጠናቀቀው ጉባኤ ላይ የሴቶችና ልጃገረዶች የኤችአይቪ ኤድስ ጉዳይም ተነስቶ ነበር።
እሺ አዎ፣ በጣም ኢንተረስቲንግ የሆነ ዴቨሎፕመንት መስለኛል። ይሄ ጥሩ አይነት አካሄድ ነው። የሴቶችን ጤናን በተመለከተ የሲኤስደብሊው በዚህ በ8ኛው አስፈላጊ ነው ብሎ ስላመነበት ሪዞሉሽን አውጥቷል። ይሄ ሪዞሉሽን ሴቶችንና ኤችአይቪ ኤድስን የሚመለከት ሪዞሉሽን ነው። እና ይሄ ሪዞሉሽን በዋነኛነት እንዲወጣ የተፈለገበት ምክንያት ከበፊቱ በበለጠ ሁኔታ አዲስ የሆኑ የኤችአይቪ ኤድስ ታማሚ ሴቶች ቁጥር እየጨመረ ነው የሚል ሪሰርች ወይም ጥናት ስለተገኘ እና ስለተደረሰበት ይሄ ነገር ደግሞ ቶሎ ችግር መፈታት አለበት ብለን ስለታሰበ ያው እንደነገርኳችሁ ባለፈው የቤጂንግ ዴክላሬሽን አንዱ ከሚያሰብባቸው ጉዳዮች ውስጥ አንዱ የሴቶች ጤና ነው። እና እስከ 2030 ድረስ እንዴት አድርገን ነው አሁን አዲስ ኢመርጅ ያደረገው ለኤች አይቪ ያሉ ችግሮችን መቅረፍ የምንችለው የሚለውን መፍትሄ ለመስጠት ብለው ነው ሪዞሉሽኑን ያወጡት። ሪዞሉሽኑ ሳዲቅ ማለት የሳውዘርን አፍሪካ ዴቨሎፕመንት ካምፕራች ማለትም በሳውዘርን አፍሪካ ዴቨሎፕመንት ካምፕስር ወይም እነዚህ ሳውዝ አፍሪካ ውስጥ ያሉ ሀገሮች የመሩት ሪዞሉሽን ነው። በዋነኛነት አንጎላ ይህንን ሪዞሉሽን ወደ ዩኤን ኮሚቴዎች ወደ ዩኤን ሲኤስደብሊው አምጥተው ተገብቶ ወይም ይሄ ነገር እንዲያዝ ያደረገች ሀገር ናት። ሌላ ደግሞ እንደምታውቁት ሳውዝ አፍሪካ ከኤች አይቪ ጋር በተያያዘ ብዙ ጥቃቶ የኤች አይቪ ታማሚዎች ብዙ አሉ፣ ሴቶችም በተለይ እና በዚህ የሪዞሉሽን ውስጥ ምን አይነት ነገሮች ነው የተካተቱት ብለን ስንመለከት በዋነኛነት ሪዞሉሽኑ በጾታ ጥቃትና በኤች አይቪ መካከል ያለውን ግንኙነት ያሳያል። እንዲሁም ደግሞ በኤች አይቪ እና በሴቶች ግርዛት በኤች አይቪ እና ያለ እድሜ ጋብቻ መካከል ያለውን ግንኙነት አሳይቷል። በዚህ ሪዞሉሽን ላይ እንደ መፍትሄ ተቀመጡት ነገሮች መካከል ሴቶች ስራ ላይ ለመስራት ከኤች አይቪ ጋር በተገናኘ የወንዶች አጋርነት አስፈላጊ መሆኑን አስምሮበታል ሪዞሉሽኑ። እንዲሁም ደግሞ ዩኒቨርሳል ሄልዝ ካቨሬጅ የምንለው የጤናን ለሁሉ የማዳረስ ስራ በመስራት ኤች አይቪ ጋር የተገናኙትንም እንዲሁ ተደራሽ ማድረግ እንዳለበት በዋነኛነት የኤች አይቪ ቁጥር የጨመረበት ደግሞ በኤች አይቪ ታማሚዎች ላይ ታከሙ የቻሉት የዩኒቨርሳል ሄልዝ ካቨሬጅ ዝቅተኛ ስለሆነ ነው ብሎ ያስታል እዛ ሪዞሉሽን ላይ። እና በዋነኛነት የዩኒቨርሳል ሄልዝ ካቨሬጅ ለሴቶች ጭምር እንዲዳረስ የማድረግ አስቀምጧል። ከዛ ጋር በተያያዘ የሴቶችን የመማርነት ራይት ኤጁኬሽን በተለይ ደግሞ ዝም ብለን ፎርማል ትምህርት የምንለውን መደበኛ ትምህርት የምንለውን ብቻ ሳይሆን ከኤች አይቪ ኤድስ ጋር በተያያዘ ኤች አይቪ ከመከላከል እንዲሁም ደግሞ ሰዎች በኤች አይቪ ከተያያዙ በኋላ ራሳቸው እንዴት መጠበቅ አለባቸው የሚሉት ነገሮች ላይ ሴቶች እንዲማሩ የማድረግ በቦሌ በመደበኛም እንዲሁም በመደበኛም በሆነ መልኩ ሴቶች ለምሳሌ ገጠር ውስጥ ያሉ ሴቶችን እንዴት ገብተን ማስተማር እንዳለብን ያስታል ይሄ ሪዞሉሽን። ከዛ በተጨማሪ ሌሎች ተጓዳኝ አገልግሎቶች ከኤች አይቪ ጋር ተያይዞ ያሉ ለምሳሌ የመድኃኒት አቅርቦትን ያስታል። ከዛ ውጭ ደግሞ ጥሩ ሐኪሞችን ለማብቃት እና እነዚህ ሐኪሞች የሚፈለገውን አገልግሎት በኤች አይቪ ለታመሙ ሰዎችን እንዲያደርሱ ማድረግንም ጭምር ያስታል ማለት ነው። ሴቶች ከኤች አይቪ ጋር የሚኖሩ ሰዎችን ከመድረስ አንጻር ቅድምም ትግስት እንደነገረችን እንደሚታወቀው ብዙ ጊዜ ጦርነት ሲኖር የተጎዳ ሰው ሲኖር ብዙ ጊዜ ኃላፊነት የሚወስዱ ሴቶች ናቸው እና እነዚህ ኃላፊነት እየወሰዱ ያሉ ሴቶችን እንዴት ነው በኢኮኖሚ ኢምፓወር የምናረጋቸው፣ እንዴት ነው በገንዘብ የምንረዳቸው የሚለውን ነገር ላይ አተኩሯል፣ አቅጣጫም ሰጥቷል። እንዴት ሀገራት ሴቶችን በኢኮኖሚ በማገዝ ህብረተሰባቸውን ቤተሰቦቻቸውን እንዲከባከቡ ማድረግ እንደሚችል የገለጸበት ሁኔታ አለ እና የነፍስ ወከፍ ደቢት ጋር በተያያዘ በተለይ በዝቅተኛ ደረጃ ያሉ ሀገራት ከኤችአይቪ ጋር መጽሐፍ በተለይ በኢኮኖሚያቸው ዝቅተኛ በሆኑ ሀገሮች ውስጥ የዚህ ቁጥር መጨመርን ያስታለ ሪዞሉሽኑ። ስለዚህም እስከ 2030 ድረስ ሌሎች ሀገራት ስትሬት ለማቀብ እርዳታ የሚያደርጉ ሀገራትን እንደመመልከት በዝቅተኛ ሀገር የሚኖሩ ሴቶችን ከኤችአይቪ ለመጠበቅ ከኤችአይቪ ጋር የሚኖሩትን ደግሞ አግባብ ያለው ትርጉት እንዲያደርጉ በማድረግ ሂደት ውስጥ ከዝቅተኛ ሀገር ካሉ ሀገራት ጋር ትብብር እንዲፈጥሩ በሚል የገለጸበት ሁኔታ ነው ያለው።
ዶክተር ትዕግስት መኮንን፣ ለራዲዮ መጽሔት ተመልሰሽ እንደምትመጪ ተስፋ እናደርጋለን። ወይዘሮ ዱንያ መኮንን ተገኝም እንደዚሁ ከዚህ ቀደምም ጊዜሽን ሰጥተሽናል። አሁንም የዛሬን ጊዜሽን ስለሰጠሽን ሁለታችሁም በጣም እናመሰግናችኋለን። በደህና አደሩ።
አድማጮች፣ ከእንግዶቻችን ጋር ያደረግነው ውይይት ሰፋ ያለ ነው። በተለይ በሶስተኛው ዓለም ሀገራት ያለውን ሴቶች ለመንግስት ኃላፊነት በሚበቁበት ወቅት እንኳን ተገቢው ስልጣን ኖሯቸው ስራቸውን የሚሰሩበት ወይም ተጨባጭ ለውጥ የሚያመጡበት ሁኔታ ያለመኖሩን ለቦታው መመረጥ ብቻውንም ከይስሙላ ያለፈ ትርጉም እንደሌለው አንድ በዚህ ዙሪያ የተካሄደ ጥናት ዋቢ በማድረግ የቀረበውን የምጣኔ ሀብት ባለሙያዋ ዶክተር ትዕግስት መኮንን ያቀረቡትን ትንታኔና የሕግ ባለሙያና የጾታ እኩልነት ተሟጋቿ ወይዘሮ ዱንያ መኮንን የሰጡት አስተያየት የተካተተበትን ራሱን የቻለ ቅንብር በተከታዩ ፕሮግራማችን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን።
የራዲዮ መጽሔት ይቀጥላል። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በአዲስ አበባ መስኮቱ ስለ አባይ የተባሉትና ሌሎችም ወጎች ይዞ ብቅ ብሏል።
የአባይ ግድብ ስራ የመሰረት ድንጋይ ተጣለበት 13ኛ ዓመት የፊታችን ማክሰኞ መጋቢት 24 ስለሆነ ሰሞኑን አባይ እየተባለ ነው። እኔም ረጅሙን አባይ በረጅሙ ያሬዳዊ ዜማ መንፈሳዊ ህይወቱን ለመቃኘት ብዬ ነው በዚህ አይነት ሁኔታ ወደ ዝግጅቴ የገባሁት። አቶ አምሳሉ ደምለው በቀድሞው የኢትዮጵያ ሬዲዮ የርሻ ፕሮግራም አዘጋጅና አስተባባሪ።
አባይ በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ ምዕራፍ 2 ላይ ስለ አባይ ይናገራል። አራት ወንዞች ነበሩ ይላል። ያው አንደኛው ኤፌሶን፣ ከዚያ በኋላ ጊዮን፣ ከዚያ በኋላ ጤግሮስ እና ኤፌሶን። እነዚህ አራቱንም እግዚአብሔር በጥበቡ ይሰራልን ነው። አባይ የኢትዮጵያ ምድር አዋስኖ ያዋስናል ይላል። ከቦ በግብጽ አቋርጦ በቀይ ባህር አርጎ
ወደ ሲናይ ይገባል።
ሄዳለ ይገባል። ጣናን ብቻ ለሚቆርጦ የሚሄደው ሲና በርሃንም ወይ ይቆርጦ የሚሄደው እንግዲህ እግዚአብሔር ታምር ነው።
ከዛ ከሰላ ጀምሮ
ከሰላ
ወጃም ነው ያቸው ከሰላ
ከሰላ ምንጭና ከዳሞት ደንጌዛ ሁለቱ አንድ ላይ በኩሎ አባይ የተባለው አባይ
በኩር አፍላጋስ ይባላል። እነዚህ አፍላጋስ ሁሉ እኮ በኩር አለቃቸው አባይ
አለቃቸው እና እንግዲህ ደሞ ርቀቱ የትናያት ነው። ጣና ገብቶ ጣና ፏፏቴውን እያሳየ ከዛ በኋላ በሱዳን አቋርጦ ግብፅን እያጠጣ ምግብ ነው እኮ ለሱዳንና ለግብፅ እሱ ነው። እሱ ከሌለ ዋጋ የለው። አሁን ደግሞ በስልጣኔው ጊዜ ደግሞ ለመብራት መጠቀሚያ ተብሎ
ያው አባይ ተገደበኛም
ተገደበ አባይ ተገደበ። አንድ ላይ ነው
የማይታሰብ የነበረ
የማይታሰብ የነበረው በዘመኑ
ይኸው
አዋቂዎች ደግሞ ተገድቦ እያየ ነው መብራት በመብራት ስንሆን
እንዲልናው
አሁንም ትንሽ ትንሽ እየሰጠ ነው ጥቅም ባለው እንግዲህ ለአንዳንድ አካባቢዎች ኢትዮጵያ አካባቢ አዋሳኞች እየሰጠ ነው ጥቅም።
እስካሁን እንግዲህ 60% መብራት እንደማያገኝ ተደርጎ ነው መብራት ኃይል መግለጫ ሲሰጥ የምንሰማው በየመሪዎች ንግግርም ሲደረግ። አሁን እንግዲህ እነዚህ ሁሉ መብራት ሊያገኙ የሚችሉ ወደ ውጭ መሸጥ ተጀመረ እኮ አባይ እንግዲህ ፍሬም እየሰጠ ነው
ፍሬም ስመጥ ነው።
ኢትዮጵያውያንን ደግሞ አንድ አርጎ ሊያስተሳስር የቻለና የሚችል አባይ ነው።
አባይ ነው አንድነት
ህብረትን ነው አብሮ መኖርን ነው።
አቶ አምሳሉ ደምለውን አመስግኜ የዛሬ ዝግጅቴን እዚህ ላይ ላብቃ። የዛሬ 15 ቀን እንገናኝ። ቸርን ሰንብት።
በኋለኛው ጊዜ በእጅጉ እንደሚቀንስ የሚታመነው የትውስታ ክህሎት
ወይም የማሰብ የማሰላሰል አለም የፈጠራና የጥበብ ችሎታ ሳይቀር
በልጅነት ዘመን ብቻ ሳይሆን በዚያ በኋለኛውም እድሜ ሊለመልም ይችላል በሚል በተዋወቀ ወጋችንም ተመልሰናል።
እርግጥ በዚያ እድሜ ክልል ውስጥ በስፋት የሚታየው የአንጎል ስራ መዳከም አዝማሚያ ይግድ አይደለም ነበር የራዲዮ መጽሔት በቀደመ ዝግጅቱ የሳይንሱን ዓለም ጭብጥ ይዞ ብቅ ያለው። ተከታዩን እንሆ
በቀረብናቸውም ሆነ ለፕሮግራማችን ተስማሚ በምትሏቸው ሌሎች ርዕሰ ጉዳዮች ዙሪያ
በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን
ለምሽቱ ያልነውንም በዚሁ መቋጨታችን ነው።
የቀረን ቢኖር
I didn't get the call.
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና እደሩ።